ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶው ጀመረ። የዩናይትድ ስቴትስ ዜጎች 48ኛውን የሀገሪቱን ፕሬዝዳንት ለመምረጥ እየተሰናዱ ባሉበት እንዲሁም ደግሞ በአንዳንድ ስፍራዎች ደግሞ መምረጥ በጀመሩበት ወቅት ላይ እንገኛለን። በመቶ ሚሊዮኖች ከሚቆጠሩት መራጮች መካከልም ወጣቶች በዚህ ፖለቲካዊ ሁነት ላይ ለመሳተፍ ተሰናድተዋል። ዛሬ ምሽት በጋቢና ቪ መሰናዷችን በዚህ በዩናይትድ ስቴትስ ምርጫ ውስጥ የወጣቶች ተሳትፎ ምን እንደሚመስል እንቃኛለን። ከወጣት አሜሪካውያን መራጮች ጋርም ሐሳብ እንለዋወጣለን እንዲሁም ደግሞ ተያያዥ ጉዳዮችንም የምናነሳ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። በስርጭቱን በማቀናበር ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር አብሮኝ ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የፊታችን ማክሰኞ በጎርጎሮሳውያኑ ህዳር 5/2024 ዓመተ ምህረት በሚካሄደው የአሜሪካ ምርጫ ላይ ኢትዮ አሜሪካውያን ቤተሰቦች በንቃት ከሚሳተፉባቸው መካከል እንደሚሆኑ ይጠበቃል። በተለይም ከአመታት በፊት ወደ ዩናይትድ ስቴትስ የመጡና የሀገሪቱን የምርጫ ሂደት ፋይዳ የተመለከቱ አንዳንድ ወላጆችም ልጆቻቸው እድሜያቸው ለምርጫ ሲደርስ የመምረጥ እድሉን በአግባቡና በኃላፊነት እንዲጠቀሙበት በማበረታታት ኃላፊነታቸውን እየተወጡ ይገኛል። ለዚህ ማሳያ የሚሆን አንድ ቤተሰብ ሀብታሙ ስዩም ጋብዞ አነጋግሮ ያሰናዳው ዘገባ ቀዳሚ ነው።
ከ200 ሚሊዮን በላይ አሜሪካውያን ቀጣዩን መሪያቸውን ለመምረጥ ተሰናድተዋል። የሀገሪቱን መጻኢ ሁኔታ እንደሚወስን በሚታመንበት ሂደት ውስጥ ለመጀመሪያ ጊዜ ተሳታፊ ከሚሆኑ ወጣቶች መካከል አንዱ ዳንኤል ገብረ መድን ነው። ዳንኤል ሰሜን ካሮላይና ግዛት ውስጥ በሚገኘው እውቁ ዱክ ዩኒቨርሲቲ ውስጥ የኢኮኖሚክስ ትምህርትን ከፖለቲካና ፍልስፍና ጋር አዳብሎ እያጠና ይገኛል። ለአቅመ መራጭነት መድረስ የፈጠረበትን ስሜት እንዲህ ያጋራል።
ጉጉት ውስጥ የሚከት ጊዜ ላይ እንገኛለን። በፕሬዚዳንታዊ ምርጫ ላይ ለመጀመሪያ ጊዜ ድምፅ የምሰጥበት የህይወቴ ትልቅ ምዕራፍ ነው። ተቀራራቢ ፉክክር የሚደረግበት ምርጫ በመሆኑ ቀልብ ሳቢ ነው። እኔ ባለሁበት ዱክ ዩኒቨርሲቲ ሳይቀር እንድንመዘገብ ሲነግሩን፣ የመምረጥን ጠቀሜታ ሲያስረዱን ቆይተዋል። በተለይ ሰሜን ካሮላይና ተለዋጭ ድጋፍ የሚሰጥበት ግዛት ስዊንግ ስቴት በመሆኑ ፉክክሩ ተቀራራቢ ነው። የእኛ ድምፆች በእጅጉ ዋጋ ያላቸውና ለውጥ የሚያመጡ በመሆኑ ለእኔ ሁኔታው በጣም አስደሳች ነው።
በዱክ ዩኒቨርሲቲ ውስጥ ሁለተኛ ዓመቱን የደፈነው ዳንኤል የዘንድሮ ምርጫ እሱን የመሰሉ ወጣቶች በሀገሪቱ የፖለቲካ ሂደት ውስጥ የሚታይ ተጽዕኖ ለመፍጠር እድል እንደሚሰጣቸውም ያምናል።
በእርግጥ ይህ ምርጫ በተለይ በወጣቶች መራጮች ተሳትፎ ረገድ ትልቅ ስፍራ ይኖረዋል ብዬ አምናለሁ። በተለምዶ በእድሜ የገፉ ግለሰቦች የመምረጥ እድላቸው ሰፊ ነው። ነገር ግን በዚህ ምርጫ የፖለቲካ ምህዳሩ በጣም ዋልታረገጥ በእጅጉ ተቃራኒ ፉክክር እየታየበት በመሆኑ የትኩረት አቅጣጫው ወደ ወጣቶች ዙሯል። ወጣቶች አሁን በይበልጥ እውቀት ጨብጠዋል፣ የድምፃቸውን አስፈላጊነትም ተረድተዋል። በተለይ ተለዋዋጭ ድጋፍ በሚሰጡት ስዊንግ ግዛቶች ይህ ለውጥ ለብዙ ወጣቶች የምርጫው መልክ ቀይሮላቸዋል። በተለይ በዚህ ምርጫ ተሳታፊ የሆኑ ብዙ ወጣት መራጮች ወደፊት እንደሚገፉ ገምታለሁ። በወጣቶች ዘንድ በጣም ከፍተኛ የሆነ የመራጮች ተሳትፎ ይኖራል ብዬ ጠብቃለሁ። ካማላ ሃሪስ እና ዶናልድ ትራምፕ ወጣት መራጮች እንዲመርጡ ለማበረታታት በፖድካስቶች በቲክቶክ እና በኢንስታግራም በኩል በትጋት ሲያገኙ ቆይተው ነበር። ይህ ምርጫ ለወጣት መራጮች ትልቅ የለውጥ አጋጣሚ ሊሆን ይችላል።
ለዳንኤል የዘንድሮ ምርጫ ከምርጫ ሂደቱ ጋር ሀ ብሎ የሚተዋወቅበት ብቻ ሳይሆን የትምህርት ጉዞውን በወጣበት ማህበረሰብ ሕይወት ላይ ተጽዕኖ የሚያሳድሩ ፖሊሲዎችን መርምሮ ለተሻለው ድጋፍ የሚቸርበት እንደሆነም ያስረዳል።
ትኩረት እንዲያገኙ የሚፈልጋቸው ሁለት ቁልፍ ጉዳዮች አሉ። የመጀመሪያው ለኩዮቼና ለራሴ ትልቅ ስጋት ነው ብዬ የማምነው የተማሪዎች ብድርና ያከፋፈሉ ሁኔታ ነው። ይህ እኔን ጨምሮ ለብዙ ወጣቶች አንገብጋቢ ጉዳይ ነው። የመጀመሪያ ድግሬን አጠናቅቄ የድህረ ምረቃ ትምህርት ለመከታተል ዓላማ ያለው ሰው እንደመሆኔ የትምህርት ክፍያ ጉዳይን ቀዳሚ ስፍራ ሰጠዋለሁ። ጠቅለል ያሉ ጉዳዮችን ስንመለከት ከኮቪድ-19 እያገገምንና የተለያዩ ኢኮኖሚያዊ ችግሮች እየገጠሙን ባለበት ማግስት ከፍተኛ የኢኮኖሚ እድገትና ጠንካራ እቅዶችን ማየት እፈልጋለሁ። የአጋማሽ ወሰነ ትምህርት ጊዜ እየተቃረበ በመሆኑ የጊዜ መጣበብ ቢገጥመኝም ጊዜ ወስጄ የሁለቱንም የእጩ ተወዳዳሪዎች የኢኮኖሚ እቅዶች ለመገምገም ሞክሬያለሁ። ይህንን የማደርገው ማህበረሰቤና እኔ በእያንዳንዱ እጩ መርሃ ግብሮች ውስጥ እንዴት እንደምንወከል ለመረዳት ነው።
ዳንኤል ትምህርቱን ከሚከታተልበት የሰሜን ካሮላይናው ዱክ ዩኒቨርሲቲ 437 ኪሎ ሜትሮችን ርቆ ወደሚገኘው የሜሪላንድ ግዛት እናቅና። ሜሪላንድ ሲልቨር ስፕሪንግ ውስጥ ከሚኖሩት የዳንኤል ወላጅ እናትና አባት ጋር እንተዋወቅ።
እኔ ፀሐይ ስዩም እባላለሁ። የምንኖረው በሜሪላንድ ሲልቨር ስፕሪንግ ኤሪያ ላይ ነው። የመጣ ነው በ2008 ኦልሞስት ና አሁን 15 ዓመት ወደ 16ኛ ዓመት እየተሸጋገረ።
ስሜ ገብረመድህን መሐሪ ሰለሞን እባላለሁ። 3 ልጆች አሉን። ዳኒ የዱክ 2ኛ ዓመት ተማሪ ነው። ሊያና አሁን ሲኒየር ተማሪዎች ናቸው።
ወይዘሮ ፀሐይና አቶ ገብረመድህን ዘንድሮ ድምጻቸውን ለማን እንደሚሰጡ ሚስጥር አድርገውታል። ሆኖም ድምጻቸውን የሚያገኝ እጩ ቢያሟላቸው ወይንም ብታሟላቸው የሚሿቸውን ጉዳዮች አጋርተውኛል።
ክርስቲያኖች ነን፣ እንጸልያለን። እግዚአብሔር አስቀድሞ ለምድሪቱ የሚበጀውን ያውቃል። እንደ ሰው ልናደርግ የሚገባንን እናደርጋለን። አንደኛው ጸሎት ነው። ሁለተኛ ማድረግ ያለብንን ማድረግ ነው። ለአሜሪካን የሚበጀውን የሚያውቅ ግን እግዚአብሔር ነው። ስለዚህ እኛ እንግዲህ በእውነት ነው የምልህ የተመረጠው ሁሉ እግዚአብሔር መርጦታል ብለን ስለምናምን ዊ ዊል አክሰፕት።
አዎ፣ ልክ ባለቤቴ እንዳለችው ሁሉ በዛ በመንፈሳዊ ነገር አይን ስትመለከተው እግዚአብሔር ያስቀመጠው ሰው እሱን ነው አክሰፕት የምናደርገው። እግዚአብሔርን ሳይፈቅድ የሚቀመጥ እንደሌለ በዛ በመንፈሳዊ አይን ስትመለከተው እንደዛ ነው። አዘ ኢንዲቪዥዋል ግን በራሴ ስመለከት ግን አንድ ሰው እንኳን ቤተሰብ ለመምራት እንኳን በጣም ከባድ ነው እና ልክ አሜሪካን ሀገር ሊመራ የሚችል ግን ከሁኔታቸው ከፖሊሲያቸው ካምፔን ከሚያደርጉት ሁሉ ከእንደዚህ እንደዚህ አይነቶች ማን ነው ይሄ ለዚች ሀገር ሪስፖንሲቢሊቲ የሚቀበል ማን ነው? ከሌሎች ጋር ውጭ ያለውም ነገር ደግሞ ሪዚስት ሊያደርግ የሚችል ለአሜሪካን በተለያየ አካባቢ ቴንሽን አለ እና ያ ቴንሽን ማን ነው ሊያደርግ ይችላል? ዲፕሎማሲ፣ ጠንካራ ዲፕሎማሲ ያለው ሰው ማን ነው እዛ ቦታ ላይ ቢቀመጥ ለሀገሪቱ የተረጋጋ ህይወት ሊኖር የሚችለው ብለን ስናስብ እኔ በራሴ ያስቀመጥኩ ሰው አለ። ይሄ ሰው ቢሆን ይሄ ሰው ወይም ይቺ ሴት ብትሆን ወይም ይሄ ሰው ቢሆን ትክክለኛው ቦታ ላይ ለሀገሪቱ መልካም ነገር ይሆናል ብዬም አስበው አለ።
በወይዘሮ ፀሐይና አቶ ገብረ መድን ቤት ፖለቲካና አስተዳደራዊ ጉዳዮች ለፖለቲከኞች ብቻ የሚተው ጉዳዮች አይመስሉም። መላ ቤተሰቡ ሀሳቡን ያለ ገደብ የሚያጋራባቸው የጤናማ የውይይት መነሻዎች እንጂ።
በጣም ይገርምሃል፣ በዚህ ጉዳይ ላይ ዳንዬም ብዙ እናወራለን፣ እንነጋገራለን። አስፈላጊነቱን፣ ጠቀሜታውን፣ ኬት ወዴት የሚለውንም ስፔሻሊ በልጆቻችን አነሳሽነት እንደውም አንዳንድ ቀን ደከመን እስክንል ድረስ ነው ውይይቱና ንግግሩ ያለው እና ሞር ደግሞ ያ አንደርስታንድ እንድናደርግ ወይም ለምርጫ እንድንበረታታ አድርጎናል።
አዎ፣ በዚህ ዙሪያ ላይ በተለይ በቤታችን ውስጥ እንደዚህ በየአራት ዓመቱ እንደዚህ ምርጫ በሚመጣበት ጊዜ በጣም ኢንተረስቲንግ ነን። በጣም የቤት ውስጥ ዲቤት ከመጀመሩ በፊት እኛም ራሳችን ስለዚህ ኃይለኛ ውይይት ነው የምናካሄደው። ልጆቹ በጣም ኃይለኛ ፓርቲሲፔት ያደርጋሉ። እዚህ ላይ እርስ በርስ የሚነጋገረው ቶፒክ አለ። እንዴት ነው ሁለቱ ኦፖነንቶቹ እንዴት ነው የሚነጋገሩት አንዱ ከአንዱ? እንዲያው ልክ አናሊሲስ እንደሚሰራው ሁሉ እኛ እርስ በርሳችን ስለዛ እንወያያለን። ምን ስለ ፖሊሲ፣ የትኛው ፕሬዚዳንት ወይም እጩ የሆነ የትኛው ጥሩ ፖሊሲ ያለው ለሀገሪቱ ሊያስተዳድር የሚችል ኢቨን ፎሪን ፖሊሲ የትኛው ጥሩ ያለው እያልን በልጆች ላይስ ምን ያህል አቴንሽን ያደርጋሉ? በአሁኑ ሰዓት በአሜሪካን በተለያየ በዓለም ዙሪያ ያለው ለልጆች ያለው አመለካከት እንዴት ነው? ወደ እግዚአብሔር ቃልም በእግዚአብሔር ሀሳብ እንዴት ነው ሊመሩ የሚችሉ እግዚአብሔርን የወደዱ ወይም እያከበሩ እንዲሄዱ እንዴት ነው ሊረዳቸው የሚችል ፖሊሲያቸው ምን ይመስላል? ያ ነገር ሁሉ አንስተን እንወያያለን።
ከአሜሪካ ገናና ዩኒቨርሲቲዎች በአንዱ የሚማረው ዳንኤል ታዲያ የቆየው ቤተሰባዊ ልማድ በንቃተ ሕሊናው ላይ የፈጠረውን መልካም ተጽዕኖ ሲያስረዳ፣
እውነት ነው፣ ደስ በሚል መልኩ እናቴን አባቴንና መንትዬ የሆኑትን ሁለት ታናናሽ እህቶችን ያካተተ የቤተሰብ መገናኛ የማህበራዊ መገናኛ ቡድን አለን። በዚህ ቡድን ብዙ ጊዜ የፖለቲካ ጉዳዮች እንወያያለን እና ሀሳብ እንለዋወጣለን። እነዚህ ውይይቶች ድንገተኛ ወይም አሁን ባለው ሁኔታ ውስጥ ለሚፈጠሩ ጉልህ ፖለቲካዊ ክስተቶች ምላሽ ሊሆኑ ይችላሉ። በዚህ መልኩ ሁኔታዎችን ለሀሳብ ልውውጥ እናመቻቻለን፣ ሀሳባችን እንገልጻለን፣ እንዲሁም ግልጽ ውይይት እናበረታታለን። ትክክል ወይም ስህተት ስለመሆን አይደለም፣ ይልቁንም አመለካከታችን ስለማካፈልና ትርጉም ያለው ውይይት ላይ ለመሳተፍ መሻት ነው። ቤት ውስጥ ስሜታችንና አመለካከታችን በነጻነት እንወያያለን። እናቴ አባቴና እህቴ ተመሳሳይ ሊባል የሚችል የፖለቲካ አመለካከት አላቸው። የእኔ አስተያየት ብዙውን ጊዜ ከእነሱ ይለያል። ይህ በቤተሰባችን ውስጥ ቀልብ ሳቢና የጋለ ድባብ ፈጥሯል።
አሜሪካን ለዓመታት መኖሪያቸው ያደረጉት ወይዘሮ ፀሐይና አቶ ገብረመድህን ምርጫ በዜጎች የዕለት ተዕለት ሕይወት ላይ የሚተውን ውጤት ያምናሉ። በምርጫው ውስጥ መሳተፍ ያለውን ጠቀሜታን በመጥቀስ ኢትዮ አሜሪካውያን መልካሙን አጋጣሚ ሊጠቀሙበት እንደሚገባ ይመክራሉ።
አንድ ድምጽ ራሱ ለውጥ ያመጣል። ያለምንፈልገው ነገር ደግሞ በአገሪቱ ውስጥ እስከኖርን ድረስ እንደ ዳያስፖራም ሆነ እንደ ሌላ ዜጋ ማለት እኛ አሁን ትውልድ ኢትዮጵያውያን ነን፣ ምንኖረው በአሜሪካን ሀገር ነው፣ ህጉም ሁሉ ነገሩ ይነካናል እና እኔ ሰዎችን ቢመርጡ ነው ማበረታታው፣ ምክንያቱም ጠቀሜታው ከፍተኛ ነውና።
ከወይዘሮ ሳይ እንዳለችው ሁሉ ድምጾችን ተደምረው ነው አሁን አንድ
ከ200 ሚሊዮን በላይ አሜሪካውያን ቀጣዩን መሪያቸውን ለመምረጥ ተሰናድተዋል። የሀገሪቱን መጻኢ ሁኔታ እንደሚወስን በሚታመንበት ሂደት ውስጥ ለመጀመሪያ ጊዜ ተሳታፊ ከሚሆኑ ወጣቶች መካከል አንዱ ዳንኤል ገብረመድህን ነው። ዳንኤል ሰሜን ካሮላይና ግዛት ውስጥ በሚገኘው እውቁ ዱክ ዩኒቨርሲቲ ውስጥ የኢኮኖሚክስ ትምህርትን ከፖለቲካና ፍልስፍና ጋር አዳብሎ እያጠና ይገኛል። ለአቅመ መራጭነት መድረስ የፈጠረበትን ስሜት እንዲህ ያጋራል።
በሚቀጥለው ሳምንት በሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ ላይ ጄንዚ በተሰኘው የእድሜ ክልል ውስጥ የሚገኙ ወጣቶች ትኩረትን ስበዋል። መራጮቹ ምንም እንኳን በቁጥርም ሆነ በተሳትፎ እምብዛም ባይሆኑም የፖለቲካ ግንዛቤያቸው ግን የላቀ መሆኑን የፖለቲካ ተንታኞች ይናገራሉ። ለመሆኑ ትውልደ ኢትዮጵያውያንና ኤርትራውያን ጄንዚዎች የፖለቲካ አመለካከት ምን ይመስላል? በዚህ ምርጫ ላይ ያላቸው አቋም ምንድን ነው? የሚለውን የተመለከተ መሰናዶ ነው ቀጣዩ።
በጎርጎሮሳውያኑ ህዳር 5 2024 ለሚካሄደው የዩናይትድ ስቴትስ ምርጫ ላይ ከሚሳተፉ 41 ሚሊዮን ጄንዚ ተብለው የሚጠሩና እድሜያቸው ከ18 ወደ 27 ውስጥ ያሉ ወጣቶች መካከል ከግማሽ ከመቶ በላይ የሚሆኑት ከዩናይትድ ስቴትስ ውጪ ተወልደው በኋላ ዜግነት ያገኙ አሊያም ከስደተኛ ቤተሰብ ዩናይትድ ስቴትስ ውስጥ የተወለዱ መሆናቸውን ጥናቶች ያሳያሉ። በዚሁ ጎራ የሚመደቡት ትውልደ ኢትዮጵያውያንና ኤርትራውያን ወጣቶች ስለምርጫው የራሳቸው ግንዛቤና መመዘኛም አላቸው። የኤልቢሻው በሜሪላንድ ስቴት ዩኒቨርሲቲ የፖለቲካ ትንታኔ ተማሪ ናት።
When I see a candidate, I like to see kind of like their track record, what they've done in the past.
እጩ ተወዳዳሪዎቹን ስመዝን እኔ ማየት የምፈልገው ነገር ያለፈው ስራቸውና ድርጊታቸው ነው። እያወሩ ያሉት ነገር የእውነትም ስለሚፈጽሙት ነገር ነው ወይስ እኔን ጨምሮ መራጮች መስማት የሚሽቱን ነው የሚለው ነው። ስለዚህ ከዚህ ቀደም በስልጣን ላይ የነበሩ ከሆነ አቅማቸውን ለመመዘን ያግዛል። እንደሚመስለኝ አሁን ላይ ባለው ፖለቲካ እንብዛም ስነ ስርዓት የለም። ትላንትና ወደ ክፍል እየገባሁ በሁለቱም እጩዎች ዘንድ ቆሻሻ የሚለው ቃል እንዴት ጥቅም ላይ እንደዋለ እየተወያየሁ ነበር። እኔ እንዲህ አይነት ንግግርን ከየትኛውም እጩ ልሰማ አልፈልግም።
በታውሰን ዩኒቨርሲቲ የወንጀለኛና ፍትህ እንዲሁም የፖለቲካ ሳይንስ ተማሪ የሆነችው ሲቲያና አምሳሉ ይሄ ምርጫ ሁለተኛዋ ነው። የስደትና የጤና ጉዳዮችም ትኩረቷን ይስቧታል።
Big issues for me as of right now is reproduction rights for women in America.
በአሁኑ ሰዓት ለኔ አብይ ጉዳይ የምላቸው ጉዳዮች የስነ ተዋልዶ መብቶች፣ የአሜሪካ የጤና መድህን ሽፋን እንዲሁም ደግሞ ከስደተኛ ቤተሰብ እንደመወለዴ የስደት ጉዳዮች ናቸው። ምክንያቱም የጤና መድህን ሽፋን በአሜሪካ ትልቁ ጉዳይ ነው። ኦባማ ኬር እንዲሁም ደግሞ የስነ ተዋልዶ ጉዳዮች ኦባማ ስልጣን ከለቀቀ በኋላ ተቀልብሰዋል ማለት ይቻላል። ጥናቶችም እናቶችና ጨቅላ ህጻናት በከፍተኛ ሁኔታ እንደሚሞቱ ያሳያሉ። ስለዚህ እኔም ራሴ ሴት እንደመሆ ሆኔ አድጌ ልጆች ሲኖሩኝ የጤና መድህን ማግኘት መቻሌን ማረጋገጥ ሻለሁ። እንደ ስደተኛ ደግሞ ቤተሰቦቼ እዚህ ሀገር ላይ በሰላም መኖር መቻላቸውን፣ ሌሎች ዘመዶችም ወደ ዩናይትድ ስቴትስ ሊገቡ የሚችሉበት መንገድ መኖሩን ማረጋገጥ ሻለሁ።
ሌላው የሃዋርድ ዩኒቨርሲቲ የፖለቲካ ሳይንስ ተማሪ አማራ አህመድ እንደ ጥቁርና ሙስሊም ወጣት መራጭ ፖለቲካ ፓርቲዎቹ በሙስሊሞችና በዓለም አቀፍ ፖለቲካ ላይ ያላቸው አቋም በዚህ ምርጫ ላይ ትኩረት የሚሰጠው ጉዳይ ነው።
Immigration issues are definitely something huge. That's something that obviously affects me and my family. Something that would benefit me and my family.
የኢሚግሬሽን ጉዳዮችን በጣም ትልቅ ቦታ ነው የሚሰጣቸው። እኔም ቤተሰቦችም የምንጠቀምበት ጉዳይ ነው። ለነዚህ ጉዳይ የተሻለ አቀባበልና ክብር ያለው እጩን ለማየት ሞክራለሁ። ነገር ግን ለኔ ሌላው ትልቁ ትኩረት የፍልስጤም ጦርነት ነው። ያን በጣም የምከታተለው ነገር ነው።
በሎስ አንጀለስ ስቴት ዩኒቨርሲቲ መምህርት የሆኑት የሰላምና የምክክር ባለሙያዋ ዶክተር ሳባ ተስፋዬ ዮሐንስ በዩናይትድ ስቴትስ ለመጀመሪያና ለሁለተኛ ጊዜ ድምጻቸውን የሚሰጡ ጄንዚ መራጮች አሃዝ 41 ሚሊዮን ገደማ እንደሚሆን ገልጸው ከነዚህ ውስጥ ስደተኛ ጄንዚዎች ትኩረት የኢሚግሬሽን ጉዳይ ቢሆን እንብዛም የሚያስደንቅ አይሆንም ይላሉ።
የኢሚግሬሽን ባክግራውንድ ያለው ሰው ወይ ወጣት ግድን ግድ ነው የሚሆነው ማለት ነው። በዚህ ጉዳይ ላይ አተኩሮ ሊሰጡ
ወጣቶቹ እንደሚያሳስቧቸው ከገለጿቸው ጉዳዮች መካከል ሌላው ጽንፈኝነት ነው። አማራ አህመድ
So when I remember a few years back, I was still in, I think, middle school, was it? Trump had enforced the trap.
አስታውሳለሁ ከጥቂት ዓመታት በፊት በቅድመ ሁለተኛ ደረጃ ተማሪ ሳለሁ ትራምፕ ፕሬዚዳንት በነበረበት ወቅት ለአንድ ቀን ያክል ይመስለኛል ሙስሊም ተጓዦች ላይ ወደ አሜሪካ እንዳይገቡ እገዳ ጥሎ ነበር። አስታውሳለሁ ያኔ ብዙ ሰዎች ወደ እኔ መጥተው ኦማር ያንተ ሰዎች ወደ አሜሪካ ካሁን በኋላ መግባት አይችሉም ይሉኝ ነበር። አንዳንድ የሚጠቀሙባቸው ቃላቶችም የማንቋሸሽ ስሜት ያላቸው ነበሩ። እንደ ልጅ ሰዎች እንደዚህ ሲሉ ማለትም ሁላችሁም ስደተኛ ናችሁ ሲሉና አሜሪካዊ ልንሆን እንደምንችል አለማሰባቸው በጣም ከብዶኝ ነበር። ያንን ማየቴና እኔን የሚመስሉ ሰዎችም በዛ አይን መታየታቸው አድማሴን አይኔን የከፈተልኝ ነገር ነበር።
ሌላው ወጣቶቹ መራጮች ትኩረት የሰጡበት ጉዳይ በማህበራዊ መገናኛ ብዙሃን ላይ የሚሰራጩ ሐሰተኛ መረጃዎች ናቸው። ሲቲያን አምሳሉ
In America, like, yes, there's public education, but I think...
በአሜሪካ ብዙ የህዝብ ትምህርት ቤቶች አሉ። ነገር ግን ጉዳዩ ከበጀት ጋር ይያያዛል። በጀት ሲኖር ብዙዎችን ግንዛቤ ማስጨበጥና ማስተማር ይቻላል። እኔም ሰዎችን ማስተማር ያስፈልጋል ብዬ አምናለሁ። ምክንያቱም አሁን ላይ ብዙ ሰዎች መረጃውን የሚያገኙት ከማህበራዊ መገናኛ ብዙሃን ነው። ስጠይቋቸው ባይነግሯችሁም ከአስሩ ዘጠኙ የመረጃ ምንጫቸው ቲክቶክ እና ፌስቡክ ናቸው። ስለ እጩዎች ብቻ ሳይሆን ስለተለያዩ ፖሊሲዎች የሚሰራጩ መረጃዎችን ለማጣራት አለመሞከራቸው ጉዳት አለው።
የኤልብ ሾው የተለያየ ሀሳብ የሚያንጸባርቁ ወጣቶች ተገናኝተው ሊወያዩ እንደሚገባ አጽንኦት ሰጥታበታለች።
እንደሚመስለኝ ለፖለቲካ ውይይት ምቹ የሆኑ መድረኮች መፈጠር አለባቸው። ትልቁ ጉዳይ እኔ ያጠናሁት ሰዎች ስለ ፖለቲካ ጉዳዮች ከማን ጋር ይወያያሉ የሚለውን ነው። አብዛኛዎቻችንም ብዙውን ጊዜ የምንወያየው በፖለቲካ አመለካከታቸው ከሚመስሉን ጋር ብቻ ነው። ስለዚህ በጣም የሰፋ የሀሳብ ልዩነት አናስተናግድም። እኔ የሚመስለኝ ግን ሁሉም ሪፐብሊካን ወይም ሁሉም ዲሞክራት ሆነው እናንተን ለመስማት ከማይሹ ሰዎች ጋር ተጋፈጡ እያልኩኝ አይደለም። ነገር ግን በሆነ መንገድ የሀሳብ ልዩነት ካላቸው ሰዎች ጋር ተገናኝተን ሰዎች የሚመርጧቸውን ጉዳዮች ለምን ይመርጣሉ የሚለውን ሀሳብ ለመረዳት መሞከር እንዳለብን ነው።
ዶክተር ሳባ ተስፋዬም በዚሁ ሀሳብ ይስማማሉ።
ቴክኖሎጂካሊ እነሱ የተሻለ እውቀት ስላላቸው ማለት ነው። ግን ፖላራይዜሽኑ ላይ እነሱ ራሱ ተሳትፏቸው የቀነሰ ነው። ከኦልደር ጀኔሬሽን ከሰላሳ በላይ ያለ ሰው እና ከሰላሳ በታች ያለው ብታይ ወላ በፖለቲካ ቪዋቸው የተለያዩ ይሁኑ ለመነጋገር ዴ አር ሬዲ። ወጣቱ ትውልድ ከወጣት እድሜ ክልል የወጣው ግን በአንድ ሀሳብ ላይ ይሄ ነው ነው ሀሳቤን አልቀይርም፣ የሌላውም አልሰማም፣ በዚህ ነው የሚሄድ። ወጣቶቹ ግን የመቀያየሩ የመስማት ይቀበሉ አይቀበሉ አትሊስት የጆሮ የመስጠት ቴንደንስ ያላቸው ማለት ነው። ያ ራሱ ተስፋ በእንደዚህ ጽንፈኝነት በሚይዝ ያለው የማህበራዊ ሚዲያ ጊዜ እነሱ እንደዚህ አይነት አቲቱድ መኖራቸው በጣም ተስፋ ይሰጣል ማለት ነው። ስለዚህ አይ ቲንክ የወጣቱ ትውልድ ለዛ የተጋለጠ ቢሆንም ለጽንፈኛ የተጋለጠ ቢሆንም ከሌላው የእድሜ ደረጃ ክልል ካለው ኦልደር ጀነሬሽን የተሻለ የመቻቻል እና የመሰማማት ዝግጁነት አለው ብዬ ነው የማስበው።
ዶክተር ሳባ ተስፋዬ ጄንዚ መራጮችን ለየት ያለ አቅም የሚሰጣቸው ነገር አለ ይላሉ። ይህም ከፍተኛ የሆነ የቴክኖሎጂ እና የማህበራዊ መገናኛ ብዙሃን ተጠቃሚነት ቢኖራቸውም የርዕዮተ ዓለም ልዩነታቸውን በውይይት ለማስተናገድ ፈቃደኛ መሆናቸው ልዩ እንደሚያደርጋቸው ጠቁመዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ሳምንታዊውን የጋቢና ቪኦኤ መሰናዶን ነው። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የዛሬው ዘገባችን ትኩረት የዩናይትድ ስቴትስ ምርጫና የወጣቶች ተሳትፎ ላይ የሚሆን ነው። በመቀጠል አስከትለን የምናልፈውም የጄንዚ መራጮች ጉዳይ በዩናይትድ ስቴትስ ምን ይመስላል የሚለውን ነው። የላውሬል ቦማን ዘገባ ሀብታም ስዩም እንደሚከተለው ያቀርበዋል።
በራክቪል ሜሪላንድ ውስጥ የሞንጎመሪ ኮሌጅ የተማሪ መሪዎች በቅርቡ የድምፅ መስጫ ናሙናዎችን ያካተተ የመራጮች ትምህርትን የሚመሩ ተጋባዥ የምርጫ አስፈጻሚዎች የተገኙበት ምስለ ምርጫ ስነስርዓት አከናውነዋል። ለህዳሩ የአሜሪካ ፕሬዚደንታዊ ምርጫ ተማሪዎቹን ዝግጁ ለማድረግ የተደረገ ጥረት ነው። ብሪትኒ ግሪን የምስለ ምርጫው ልምምድ አስተባባሪ ናት።
የዛሬው ክንውን ዓላማ ስለ መራጮች ትምህርት እንዲሁም ሰዎች ጣቢያዎቹን እንዲያዩ ማስቻል ነው። በምርጫ ጣቢያዎች የሚጠብቃቸውን ቀድመው እንዲመለከቱም ያግዛል።
አካያን ዳማንግን የመሰሉ ተሳታፊዎች አመስጋኞች ይመስላሉ።
ለመጀመሪያ ጊዜ ድምፅ መስጠት ምን አይነት ስሜት እንደሚኖረው ለማየት ሻለው። በፕሬዚዳንታዊ ምርጫ ላይ ድምፅ ሰጥ የመጀመሪያ ነው። ሂደቱንም ለማየት ፈልጋለሁ።
እኒህ ወጣት መራጮች የተለያዩ ጉዳዮች ያሳስቧቸዋል።
የሀገሪቱን የብድር ሁኔታ የሚመለከቱ የፋይናንስ ጉዳዮች፣ ጉዳዩን ያን ያህል አልተረዳሁትም። ስመለከተው ግን ትልቅ ቁጥር ይመስላል። ለምን ይህን ያህል ቁጥሩ እንዳሻቀብ አልገባኝም።
የአየር ንብረት ለውጥ ጉዳይ ቁልፍ ይመስለኛል፣ የስነ ተዋልዶ መብትም ጭምር።
ለብዙ ሰዎች የአሜሪካ ሚና በዓለም ላይ በተለይ ለወጣት መራጮች በጣም አስፈላጊ ጉዳይ ነው ብዬ አስባለሁ።
በሪፐብሊካኑ ዶናልድ ትራምፕ እና በዲሞክራቷ ካማላ ሃሪስ መካከል በሚደረገው የዩናይትድ ስቴትስ ፕሬዚደንታዊ ውድድር ላይ ቃለመጠይቅ ያደረግናቸው አብዛኞቹ ተማሪዎች ለማን እንደሚመርጡ ይፋ አላደረጉም። ሆኖም የዲሞክራቱ ጠንካራ የድጋፍ ይዞታ ሆኖ የቆየው የሜሪላንድ ግዛት ድምፁን ለሃሪስ ይሰጣል ተብሎ ይጠበቃል። የጆርጂያ ወጣት ሪፐብሊካን መሪ ዣክሊን ሃረን ለሪፐብሊካን እኩዮቿ የትኞቹ ጉዳዮች ቁልፍ እንደሆኑ ጠየቅናት። ለአብዛኞቹ ኢኮኖሚያዊ ጉዳይ እንደሆነ ነገረችን።
ከመኖሪያ አስቤዛና ጋዝ ዋጋ ከመቼውም ጊዜ በላይ መናር ጋር በአሁኑ ጊዜ ለመኖርና ቤተሰብ ለመመስረት ውድነቱ የማይቀመስ ሆኗል።
የምርጫ ዘመቻዎች በምን መልኩ ነው ወጣት መራጮችን ሊደርሱ የሚችሉት?
የጀንዚ መራጮችን በስልክ ባንክ አሊያም በስልክ ጥሪ ለማግኘት አይቻልም። የዚህ ምክንያቱ የተሳሳተ ጥሪን የሚገድቡ መተግበሪያዎችን ስለሚጠቀሙ አሊያም የማያውቁትን ቁጥር ስለማያነሱ ነው። የማህበራዊ ሚዲያ ትውልዶች ነን። የምንፈልገው ሁሉ በማህበራዊ መገናኛዎች ላይ አለ። ዜናዎችንም የምናገኘው ከማህበራዊ መገናኛዎች ነው።
ዲሞክራቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሃሪሲዝን በቀደመው ሐሳብ ይስማማል።
በዋነኛነት ለወጣቶች ዋና የዜና መተግበሪያ ቲክቶክ ነው ላለው። ያ የኔ ዋና መድረክ ነው። አቀራረቡ ከወጣቶች ጋር የሚዋሃድ ስለሆነ ይመስለኛል። በቲክቶክ ላይ የሚታዩ አብዛኞቹ የዜና ጨረፍታዎች ከ30 እስከ 60 ሰከንድ ርዝመት አላቸው።
በሌላው ገጽ በሄርዶን ቨርጂኒያ የካማላ ሃሪስ ደጋፊ የሆነችው ካሜላ አልፎንዞ ሜዛ ሰዎች ለእጩዋ ድምፅ እንዲሰጡ ለማበረታታት ከቤት ቤት በመሄድ ትቀሰቅሳለች። ሁልጊዜ በሩን የሚከፍቱ ሰዎች አይገኙም። እሷ ግን ትጠብቃለች። ሃሪስ በፕሬዚደንታዊው ውድድር ፕሬዚደንት ጆ ባይደንን መተካታቸው ለወጣት ዲሞክራቶች አበረታች ነበር ትላለች።
ምክትል ፕሬዚዳንቷ እጩ ከሆኑ በኋላ ከፍተኛ የጉልበትና የጉጉት ለውጥ ተመልክቻለሁ።
ካሚላ ከ40 ሚሊዮን በላይ መራጮችን የያዘው የጄንዚ መራጮች ቡድን በፕሬዚደንታዊ ምርጫ ወቅት ትልቅ ልዩነት እንደሚፈጥር ታምናለች።
አስከትለን የምናልፈው የዩናይትድ ስቴትስ ምርጫና የወጣቶች ድምፅን በተመለከተ ወደ ባለሙያዋ ነው። ባለሙያዋ ራሳቸውን ከሚያስተዋውቁበት ይጀምራል።
ሳባ ተስፋያንስ ነው የምባለው። አሜሪካ ሎስ አንጀለስ ካሊፎርኒያ ነው የምቀመጠው። የካሊፎርኒያ ስቴት ዩኒቨርሲቲ ሎስ አንጀለስ ደግሞ እንደ መምህር ሆኜ እሰራለሁ። በተጨማሪ ደግሞ ሌላው የኔ ስራ ደግሞ ደግሞ ኮሚትመንት ምንድን ነው የሚዲያ ኦርጋናይዜሽን የሮሽን ሳተላይት ቴሌቪዥን የሚባል የኖንፕሮፊት የሚዲያ ኦርጋናይዜሽን ከመሰረቱት አንዷ ነኝ። የቦርዱም ፕሬዚደንት ሆኜ ደግሞ አገለግላለሁ።
በጣም ነው የማመሰግነው በድጋሚ ዶክተር ሳባ ስላገኘሁሽ ደስ ብሎኛል። እስቲ መጀመሪያ ወጣት ስለ ወጣት መራጮች ከምናወራበት እንጀምርና የ2020ና የአሁኑን የመረጡት ወጣቶች ወይም ለመጀመሪያ ጊዜ የሚመርጡ ወጣቶች ያላቸውን ሚና እንዴት ታየዋለሽ?
ከ18 እስከ 34 እድሜ ያሉት ጄንዚ የሚባሉት ማለት ነው ወጣቶቹ አብዛኛው በዚህ አመት አይ ቲንክ ወደ 8 ሚሊዮን አዲስ መራጮች ማለት ለመጀመሪያ ጊዜ ምርጫ ላይ የሚሳተፉ ወጣቶች የሚሳተፉበት ምርጫ ነው የሚሆነው ይሄ የ2024 ፕሬዝዳንታዊ ውድድር ማለት ነው እና በጠቅላላ ደግሞ 41 ሚሊዮን የሚሆኑ በዚህ እድሜ ክልል ከ18 እስከ 34 ባለ እድሜ ክልል ውስጥ ያሉ መራጮች እንዳሉ ነው እና ይሄ ደግሞ በጣም ትልቅ ቁጥር ነው ማለት ነው። የዚህ 41 ሚሊዮን የምንለው ያለናቸው ወጣቶች አድማጮች ትልቅ ሚና ይጫወታሉ ማለት ነው።
እነዚህ ወጣቶች በጣም የሚያተኩሩባቸው ነገሮች ምንድን ናቸው?
ያ የዋጋ ንረት፣ የኢኮኖሚ ሁኔታ ማለት ነው። ቤት መግዛት እችላለሁ ወይ፣ መከራየት እችላለሁ ወይ፣ ትምህርት ተምሬ ሙያ ያለበት በሙያ የስራ መስራት እችላለሁ ወይ? ይሄ ነው እነሱ ለእነሱ ጄንዚ የሚባሉት ጀኔሬሽን ወደ ወጣቱ ጀኔሬሽን አተኩሮ የሚሰጡት ማለት ነው። ስለዚህ አሁን አብዛኛው ሰው ኦፍኮርስ ኢኮኖሚ በጠቅላላ የአሜሪካ አድማጮች መጀመሪያ የሚያሰልፉት ወይ መጀመሪያ የሚጠቅሱት ምንድነው? ኢኮኖሚ ነው የሚሉት ማለት። ስለዚህ ጄንዚውም ከአብዛኛው አድማጮች ጋር ተመሳሳይ የሆነ ሀሳብ አላቸው ማለት ነው። በዛ መልኩ ስታዩ ግን እሱም ደግሞ ለሁለት ይከፈላል ማለት ነው። ለሁለት ይከፈላል። አክቹዋሊ የጄንዚ ለሁለቱም ፓርቲም ብቻ አይደለም የነሱ አሊጀንስ ወደ ሶስተኛ ወደ አራተኛ ፓርቲውም ይሄዳሉ ማለት ነው። ምክንያቱም ሌላም ኮንሲደሬሽን የሚያመጣው ለምሳሌ አሁን የኮሌጅ ተማሪዎች ይሄ ፎሬን ፖሊሲ የውጭ ጉዳይ ፖሊሲ በጣም በጣም ይመለከተናል ብለው ነው የሚያስቡት። ምክንያቱም እንዳየነው ባለፈው ሁለት ሶስት ወራት አካባቢ ዴሞንስትሬሽን፣ ሰላማዊ ሰልፍ የፓለስቲኒያን ጉዳይ በተመለከተ፣ ሚድል ኢስት ውስጥ የሚያጋጥመው ያለው ውጊያን በተመለከተ ቀጣይ የሆነ ሰላማዊ ሰልፍ ያደርጉ ነበር። በሱ ምክንያት ደግሞ ትምህርት ቤቶቹ እነዚህ ዩኒቨርሲቲዎቹ ኖኖ እንደስ ማድረግ አትችሉም፣ የታሰሩ ከትምህርት ቤት የተባረሩ ነበሩ ማለት ነው። ይሄ ስለዚህ ለነሱ የኢኮኖሚው የኢንፍሌሽኑ የአቦርሽንም ይመጣል። ይሄ በተለይ አሁን ከጀንዚው ሴቶች ማለት ነው ሴቶች የመውለድ እድሜ ያሉት ናቸው። በተለይ ጀንዚ እነሱ በጣም እሱ የኛ ጉዳይ ነው ብለው ነው የሚይዙት ማለት ነው።
እስቲ ደግሞ ወደ እኛው ክልል እንምጣ። ይህን ስል ምን ማለቴ ነው? ኢትዮጵያውያንና ትውልድ ኢትዮጵያውያንና ትውልድ ኤርትራውያን ወጣቶች በዚህ ያው ጄንዚ የሚባለው ቡድን ውስጥም እንደ አሜሪካዊ እንደ ስደተኛ ቤተሰብም ሆኖ ይመርጣሉ። የመጀመሪያ ሁለተኛ ምርጫቸውም የሚሆኑም አሉና እንዴት ነው በቂ የሆነ የፖለቲካ ግንዛቤ ያላቸው ወይ ብለሽ ታስቢያለሽ? ወይ በቂ የሆነ የፖለቲካ ምህዳርና ውይይት ሳል ወይ ብለሽ ታስቢያለሽ? ወይ በማህበረሰብ ውስጥም ከቤተሰቦቻቸውም ጋር?
በጣም ይሄ በጣም ጥሩ ጥያቄ ነው። ይገርምሻል፣ እኔ አሁን ተማሪዎች የራሱ አንደር ግራጁዌት ናቸው። የዚህ ኮሌጅ የማስተምርበት ዩኒቨርሲቲ ማለት ነው። ትመርጣላችሁ ወይ ምናምን እላቸዋለሁ። ምርጫ እንዴት ነው? አዩ ጋይስ ሬዲ? ልትመርጡ ነው ወይ? ኢትስ ኖት ኢቨን ስናረ ቢግ ዲል ለነሱ ማድመጥ ምናምን። አሁን ኢትዮጵያዊ ኤርትራዊ ቤተሰቦች ተስፋ አደርጋለሁ ይህንን በጣም አገራችን ያላገኘነው መብት ነው ብለው እንደሚነግሯቸው ነው የምገምተው። እኔ እንደሱ ስለማድረግ ማለት ነው ተማሪዎችን ሳይቀር ነው ታደምጣላችሁ ወይ ብዬ የምጠይቀው ማለት ነው። ያ ይሄ የማድመጥ የሚለውን ግንዛቤ አሁን አሜሪካውያኖች ራሱ ብዙ አላየሁትም፣ በጣም በሚገርምሽ ሁኔታ ማለት ነው። ስለዚህ ሁሉ ጊዜ አስባለሁ ማለት ነው፣ እንዴት ነው የሚሆነው ማለት ነው። ይሄ ኢትዮጵያን ኤርትራን ሆን ኮሚኒቲ ኢንጀነራል ወይ ደግሞ ኢሚግራንት ኮሚኒቲ ኢንጀነራል፣ በተለይ ከአፍሪካ ከተለያየ ቦታ ምን መጣው ሰዎች እስፔሻሊ የመምረጥና የመመረጥ እድል ያላገኘ ለመጀመሪያ ጊዜ አብዛኛው የኢሚግራንት ኮሚኒቲ ከኔም ጀምረሽ ማለት ነው ለመጀመሪያ የመምረጥ የቻል ነው አሜሪካ ከመጣን በኋላ ነው፣ አሜሪካዊ ዜግነት ካገኘን በኋላ ነው። ስለዚህ ይህንን መብት ሴክሬድ ነው፣ በጣም ትልቅ እድል ብዬ ነው የማስበው ማለት ነው። እና አብዛኛው ግን ወለ አሜሪካኖቹ ልጆቹ ወጣቶቹ ላይ ስለማላይ ይገርመኛል ማለት ነው። እንዴ እነግራቸዋለሁ፣ እንዴት መሰላችሁ? ይሄ ያው በተለያየ ሀገር የሚመጡ ሰዎች ስደተኞች እዚህ አሜሪካ ሆነው አሜሪካ ዜግነት ሲያገኙ ተቀዳድመን መቼ ነው የምናደምጠው ብለን ነው እኛ የምንጠብቀው። እና ይህንን እንደ ቀላላችሁት ብዬ ብዙ ጊዜ እመክራቸዋለሁ ተማሪዎቼን ማለት ነው።
የፖለቲካ ሳይንስ ባለሙያን ዶክተር ሳባ ተስፋ ዮሐንስን እናመሰግናለን። ለዕለቱ የያዝነው መሰናዶ እዚህ ላይ ተጠናቋል። ሳስተናግዳችሁ የቆየሁት ኤደን ገረመው ነበርኩ። ኤልያስ አስማረ ዝግጅቱን በማቀናበር አብሮኝ ነበር። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሳምንት ግጭት አፈታትና ወጣቶች በሚል ርዕስ እንጠብቃችኋለን። ጤና ይስጥልኝ።